ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ጥቅምት 4 2008 ዓ.ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። ቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። በጊኒው ፕሬዝደንታዊ ምርጫ የወቅቱ መሪ አልፋ ኮንዴ ከተቃዋሚዎች በብዙ ርቀት እየመሩ መሆናቸውን ከወዲሁ እየተሰሙ ያሉ ውጤቶች ጠቁመዋል። የዋናው ተቃዋሚ ፓርቲ እጩ ሴሉ ዳሊየን ዴሎ መንግስት ምርጫውን እያጭበረበረ ነው ሲሉ ከሰው ትናንትና ከውድድሩ ወጥተዋል። ሌሎች የተቃዋሚ ፓርቲ እጩዎችም ከፍተኛ ማታለል የተካሄደበት ነው ሲሉ ምርጫውን አውግዘዋል። የመንግስቱ ባለስልጣናት ህዝቡ ትዕግስት እንዲያደርግ እያስገነዘቡ ናቸው። የጊኒ የውጭ ጉዳይ ሚኒስትር ሎንሴኒ ፋል ሲናገሩ በትርምስ መሀል የመልሶ ግንባታ ስራ አይካሄድም፣ ስለዚህም አደባባይ ወጥቶ ተቃውሞ ማካሄድ መፍትሄ ስለማያመጣ እያንዳንዱ ሰው በትዕግስት ቢቆይ ይሻላል ማለታቸው ተጠቅሷል። የጅቡቲ ሪፑብሊክ አብዱራህማን ሞሐመድ ማህሙድ ቦሬ በተባሉትና ቀድሞ የፕሬዚደንቱ የኢስማኤል ኦመር ጌሌ የቅርብ ወዳጅ የነበሩ ታዋቂ ነጋዴ ላይ የመሰረተውን የሙስና ወንጀል ክስ የለንደን ከፍተኛ ፍርድ ቤት ችሎት እያደመጠ ነው። የክሱ ሂደት የተጀመረው ባለፈው ሳምንት ረቡዕ መሆኑ ታውቋል። የጅቡቲ ሪፑብሊክ በአብዱራህማን ቦሬ ላይ ክስ የመሰረተችው የሙስና ወንጀል ፈጽመዋል፣ በሪፑብሊኳ ዋና ዋና የንግድ ኢንዱስትሪ ዘርፎች በጅቡቲ ወደብም ጨምሮ በሰሩት ስራ ግብር ሳይከፍሉ ቀርተዋል የሚል ውንጀል አለበት። በተለይም ሚስተር ቦሬ በጅቡቲ ወደብ ሆራይዘን ተርሚናል በመንግስት ወጪ የአክሲዮን ባለቤትነት አግኝተዋል ተብሎ በመንግስቱ የተወነጀሉ ሲሆን እሳቸው ግን ክሶቹን በሙሉ ያስተባብላሉ። የጅቡቲ መንግስት ነገረፈጅ ጊብሰን ዳን ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ሚስተር ቦሬ በዶራሌ የኮንቴይነር ጣቢያ ወይም ተርሚናል ግንባታ ሪፑብሊኳን ወክለው ዲፒ ወርልድ ከሚባል ኩባንያ ጋር ሲደራደሩ ጉቦ ወይም የሚስጥር ኮሚሽን ሻጥ ተደርጎላቸዋል ብለዋል። በአፍሪካ ህብረት የሶማሊያ ተልእኮ የተሰማራው የዩጋንዳ ጦር ኃይል አዛዥ የነበሩት ሌተና ኮሎኔል ኢጂዩን ሴቡጋዎ የተባሉ ሰው ለሰላም ጥበቃ ተልእኮ እንዲውል ታቅዶ የነበረ ነዳጅ ለሌላ ጉዳይ አውለዋል ተብለው በተመሰረተባቸው ክስ አንድ ዓመት ከመንፈቅ እንዲታሰሩ ተፈርዶባቸዋል። ዩጋንዳዋ ዋና ከተማ ካምፓላ አጠገብ በሚገኝ ወህኒ ቤት ፍርዳቸውን ያጠናቅቃሉ ተብሏል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በሚቀጥለው ዓመት በአፍጋኒስታን የሚገኙትን የአሜሪካውያን ወታደራዊ ኃይሎች ለማስወጣት የነበረውን እቅድ እንዳዘገዩት አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጅት ለዜናው። አሁን ወደ ቀሪ ዝግጅቶቻችን እናልፋለን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአራት ተቃዋሚ ፓርቲ አመራር አባላትንና የአንድ ሌላ ተከሳሽን ጉዳይ ትናንት ተመልክቶ ተለዋጭ ቀጠሮ ሰጥቷል። የአቃቤ ሕግን የይግባኝ አቤቱታም አዳምጧል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ቅር በመሰኘት የፌዴራሉ አቃቤ ሕግ ውሳኔውን በጠቅላይ ፍርድ ቤት ካሳገደበት ከነሐሴ 15 ቀን ወዲህ ከሳሽና ተከሳሽ በፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ፊት ሲገናኙ ዛሬ የመጀመሪያ ዕለት ይመስላል። እነ ሀብታሙ አያሌው የሚል የመዝገብ ስያሜ ያገኘው መዝገብ ሲጠራ የቀድሞው አንድነት አመራር የነበሩት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን መቅረባቸውን ለችሎቱ አረጋገጡ። የአቶ ሀብታሙ አያሌውና የአቶ አብርሃም ሰለሞን ጠበቃ አቶ አማሃ መኮንንም እንደቀረቡ ለችሎቱ አሳውቀዋል። ይሁንና ፍርድ ቤቱ ተከሳሾቹን ለዚህ ችሎት እንዲቀርቡ መጥሪያ እንዳላወጣ አስታውቆ ጉዳዩ ማስቀረብ አለማስቀረቡም ገና ስላልተወሰነ ጠበቃውን አቶ አማሃን አሰናብቷቸዋል። በመቀጠልም ፍርድ ቤቱ በበታች ፍርድ ቤት ብይን ላይ አቃቤ ሕግ ያለውን አቤቱታ አዳምጧል። እንደ አቃቤ ሕግ አቤቱታ ከሆነ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የቀረበውን ቴክኒካዊ ማስረጃ ተገቢውን ምዘና ሳይሰጥ ውድቅ በማድረጉ አምስቱ ተከሳሾች ነጻ ሊባሉ አይገባም የሚል ነው። ፍርድ ቤቱ አቤቱታውን ከሰማ በኋላ ቀጣይ ውሳኔውን ለማሰማት ለጥቅምት 17 ቀን ተለዋጭ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ሕግ ባቀረበባቸው ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም እንደበየነላቸው አይዘነጋም። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱ ታዞ የነበረ ቢሆንም እስከ ዛሬ ከጠቅላይ ፍርድ ቤት በተሰጠው እግድ መሠረት እንዳልተፈቱም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባም ከመለስካቸው ጋር እንቆያለን። በኢትዮጵያ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ ፈላጊዎች ቁጥር ከስምንት ሚሊዮን በላይ መሆኑን መንግሥትና አጋር ለጋሾች በጋራ ይፋ አድርገዋል። አሁን የሚያስፈልገው እርዳታ 596 ሚሊዮን ዶላር መሆኑም ታውቋል። መለስካቸው ተጨማሪ አለው።
የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳና በኢትዮጵያ የሰብአዊ ጉዳዮች ጊዜያዊ አስተባባሪና የዓለም ምግብ ፕሮግራም ኢትዮጵያ ሀገራዊ ዳይሬክተር ሚስተር ጆን አይሊፍ በጋራ የፈረሙበትና የየመስሪያ ቤታቸው ማህተም ያረፈበት መግለጫ እንደሚለው ኤልኒኞ በተባለው የአየር ንብረት ሁኔታ የተፈጠረው አደጋ ያስከተለው አስቸኳይ እርዳታ ፍላጎት ከሀገር ውስጥ የሚሰጠውን ምላሽ ዋጋ በእጅጉ እንዲያሻቅም ማድረጉን የኢትዮጵያ መንግሥት ተረድቶታል። መንግሥት እስካሁን ድረስ 4 ቢሊዮን የኢትዮጵያ ብር ወይንም 192 ሚሊዮን የአሜሪካ ዶላር መድቦ ምግብና ምግብ ነክ ያልሆኑ አስቸኳይ እርዳታዎችን እያዳረሰ እንደሆነም ያስረዳል። መንግሥት በዚህ በፍጥነት እያደገ በሚሄደው የእርዳታ ፍላጎት ምላሽ ዓለም አቀፉ ለጋሽ ማኅበረሰብ እንዲሳተፍም ጥሪ አቅርቧል። ለዚህም ከዓለም አቀፉ ማኅበረሰብ የሚጠበቀው በአሁኑ ጊዜ ወደ 596.4 ሚሊዮን ዶላር መድረሱም ታውቋል። የኢትዮጵያ መንግሥት ትናንት ከመንግሥታቱ ድርጅት የተለያዩ አካላት፣ መንግሥታዊ ካልሆኑ ድርጅቶችና ከለጋሽ ተወካዮች ጋር ባደረገው ስብሰባ በይፋ እንደገለጸውም በአሁኑ ጊዜ አስቸኳይ እርዳታ የሚሹ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። በጥቂት ወራት ውስጥ ከ2.9 ሚሊዮን ወደ 4.5 ከዚያም ወደ 7.5 እና አሁን ወዳለበት 8.2 ሚሊዮን ማሻቀቡ የተፈጠረውን አስኪ ሁኔታ እንደሚያመለክት እነዚሁ አካላት ያወጧቸው ልዩ ልዩ መረጃዎች ያስረዳሉ። ከተለያዩ ለጋሽ ድርጅቶችና አካላት ጋር በተደረገው በዚህ ስብሰባ ላይ የብሔራዊው አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ የኤልኒኞ ክስተት በሀገሪቱ የምግብ ዋስትና ላይ የደቀነው ተግዳሮት ከባድ ነው። ይሁንና መንግሥትና የክልል መንግሥታት ከአጋር ዓለም አቀፍ ለጋሹ ጋር በመተባበር የሕዝቡን ፍላጎት ለማሟላት ተዘጋጅተዋል ማለታቸውን የተሰራጩ ማስረጃዎች ያረጋግጣሉ። መንግሥት በሚያስፈልገው መጠን ሁሉ የተለያዩ ሀብቶችን በጥቅም ላይ በማዋል የኢትዮጵያን ሕዝብ ፍላጎት ማሟላቱን ይቀጥላል ሲሉም አቶ ምትኩ ካሳ አክለዋል። ሚስትር ጆን አይሊፍ በበኩላቸውም ከፊታችን የተጋረጠው ፈተና በእጅጉ አሳሳቢ ነው፣ እናም አሁንና እስከሚቀጥለው ዓመት በኤልኒኞ ምክንያት የሚመጣውን አፍራሽ ተጽዕኖ ሁሉ ለመመከት መንግሥት የሚያደርገው ጥረት ፍሬያማ እንዲሆንና የሚፈራው እውን እንዳይሆን የመላውን ዓለም አቀፍ እገዛ ይጠይቃል ብለዋል። በተከሰተው ድርቅ የተጎዱ የሀገሪቱ ክፍሎች ደቡባዊው ትግራይ፣ ምስራቅ አማራ፣ አፋርና የሶማሌ ክልል ሲቲ ዞን፣ በምስራቃዊ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል፣ በኦሮሚያ ምስራቅና ምዕራብ ሐረርጌ፣ ምዕራብ አርሲና የታችኛው ባሌ ዞኖችን ያጠቃልላል። የውሃና የግጦሽ እጦትና እጥረት የእንስሳት ተዋጽኦ ውጤቶችን ከመቀነሱ ባሻገር በአርብቶ አደሩ አካባቢ የእንስሳት ሞትንም አስከትሏል። በአሁኑ ጊዜ በዓለም አቀፍ ደረጃ የእርዳታ ጥያቄ መበራከቱ የዓለም አቀፍ ለጋሾችን ቀልብ ለመሳብ አስቸጋሪ እንዳደረገው የተለያዩ አካላት ባወጧቸው መረጃዎች ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ቀጥሎ ያለው ዝግጅት ዲሞክራሲ በተግባር ነው። በአፍሪካ ለሲቪል ማህበረሰቡና ለምርጫ ታዛቢ ቡድኖች የሚሰጠው እርዳታ ቀጣይነት እንዲኖረው የዲሞክራሲ ደጋፊዎች ጥሪ እያስተላለፉ ነው። የዲሞክራሲ ኃይሎች አምባገነን መንግስታት ስልጣን ላይ ለመቆየት ሲሉ የሚጠቀሙባቸውን እጅግ ውስብስብና ህጋዊ የሆኑ ዘዴዎች ሊቋቋሙ ይገባል ሲሉም ያስገነዝባሉ። በቅርቡ ዋሽንግተን ዲሲ ውስጥ ስለ አፍሪካ ምርጫዎችና መልካም አስተዳደር የጠረጴዛ ዙሪያ ውይይት ተካሂዶ ነበር። ዘጋቢያችን ዊሊያም ኢግል ያጠናቀረውን ሪፖርት ሰሎሞን ክፍሌ እንደሚከተለው ያቀርበዋል።
አፍሪካውያን በሚቀጥሉት ጥቂት ቀናትና ወራት ውስጥ ምርጫዎችን ያካሂዳሉ ያካሄዱም አሉ። በቅርቡ ህዝቡ ድምፅ ለመስጠት ከሚወጣባቸውና ከሚሰጥባቸው ሀገሮች መካከልም ታንዛኒያ፣ አይቮሪ ኮስት፣ ጊኒና ማዕከላዊ አፍሪካ ሪፑብሊክ ይገኙባቸዋል። ዴቭ ፒተርሰን እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲ ተቋም የአፍሪካ ዲሬክተር ናቸው። በየትኛውም የዓለም ሀገር የሚካሄድ ነጻና ትክክለኛ ምርጫ ግልጽነትን፣ ተጠያቂነትንና መልካም አስተዳደርን ማካተት ይኖርበታል ይላሉ።
Preferably, elections don't simply take place, but they are free and democratic. They happen in the context of freedom of assembly and speech.
ይሄ ግን ብዙ ጊዜ ተግባራዊ ሲሆን አይታይም። ፒተርሰን እንደሚሉት በናይጄሪያና ሴኔጋል ድምጽ ሰጪዎች ምርጫዎች በሚካሄዱበት ጊዜ ሁሉ ያለመታከት እየወጡ ይሳተፋሉ። ምንም እንኳን አንዳንዶች በእነዚህ ሁለት ሀገሮች የመልካም አስተዳደር እጦት እንዳለ ቢከራከሩም። በሌላ በኩል ደግሞ በኢትዮጵያና ሩዋንዳ መሪዎቻቸው ምንም እንኳን ተቃዋሚዎችን በበጎ አይን ባይመለከቱና ተቃዋሚዎችም ህዝባዊ እይታቸው አናሳ ወይም ፈጽሞ የሌለ ቢሆንም ከናይጄሪያና ሴኔጋል በተሻለ ሁኔታ ምርጫዎችን ያስፈጽማሉ ሲሉ በርካታ የልማት ጠበብት መናገራቸውን ፒተርሰን ይጠቅሳሉ። እናም የእርሳቸው ማለት የዴቭ ፒተርሰንና የሌሎች የዲሞክራሲ ደጋፊ ቡድኖች ግብ በምርጫዎች ሁሉ ዲሞክራሲያዊ ተሳትፎን ማሳደግ ነው። ያ ደግሞ ቀላል አይደለም። የምርጫ ታዛቢዎች የሚሉት በዲሞክራሲ ደጋፊ የለውጥ አራማጆችና ስልጣን ላይ ለመቆየት ሲሉ አዳዲስ መንገዶችን በሚፈጥሩ መንግስታት መካከል ተፎካካሪ ተጽዕኖዎች አሉ። ጄኒፈር ኩክ በዋሽንግተን ዲሲ ጽህፈት ቤቱን ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ጉዳዮች ክፍል ዳይሬክተር ናቸው። አምባገነን መንግስታት ተቃዋሚ ፓርቲዎችን ለማሸነፍ ሲሉ ውስብስብና ህጋዊ መንገዶችን ይጠቀማሉ ሲሉ ያስረዳሉ። ከነዚህ አምባገነኖች ከሚጠቀሙባቸው መንገዶች መካከልም ጥብቅ የሚዲያ ቁጥጥር፣ ትርጉማቸው በስፋት አሻሚ የሆኑ የጸጥታ ወይም የደህንነት ጥበቃ ህጎችን ማውጣት፣ እንዲሁም የዲሞክራሲ ደጋፊ መንግስታዊ ያልሆኑ ከባዕዳን የውጭ እርዳታ የሚያገኙ ድርጅቶችን መቆጣጠር ወይም መዝጋት እንደሚገኙባቸው ይጠቅሳሉ። አንዳንዶቹ አምባገነን መንግስታት በዲሞክራሲያዊ መንገድ የተቋቋሙ ምክር ቤቶችንና የፍትህ ተቋማትን የፕሬዝደንቶችን የሥራ ዘመን ለማራዘም የሚያስችሉ ሕገ መንግሥታዊ ለውጦች እንዲያደርጉ ያስገድዳሉ ሲሉም ጄኒፈር ኩክ ያስረዳሉ። በአንጎላ ለምሳሌ ላሉ ኩክ፣ በአንጎላ ለረጅም ዓመታት አገሪቱን ያስተዳደሩት መሪ ሕዝባዊ ድጋፋቸው እያሽቆለቆለ በመጣበት ወቅት ገዢው ፓርቲ ምን አደረገ? ሕጉን አሻሻለ። ከእንግዲህ በኋላ የሀገሪቱ ፕሬዝደንት የሚመረጠው በሕዝብ ድምፅ ሳይሆን በፓርላማው ብዙሃን ምርጫ ይሆናል ሲል አወጀ።
Even in places like Tanzania that has so long been kind of the donor darling because it's kind of safe and inoffensive.
የባዕዳን ደጋፊዎችን እርዳታ በገፍ እንደምታገኘው እንደ ታንዛኒያ ባሉ ሀገሮች እንኳን የመገናኛ ብዙሃኑ ህግ አምሮን ይረብሻል። ፖሊስ ያለ ፍርድ ቤት ትዕዛዝ የግለሰብ ኮምፒውተሮችን መያዝ ይችላል። ይህን የሚያደርጉት ደግሞ የሳይበር ደህንነት ለመጠበቅ በሚል ምክንያት ነው። ይህም በተጠያቂነትና በዲሞክራሲያዊ አሰራር ጥረቶች ላይ ከፍተኛ ፈተና ይደቀናል።
የዲሞክራሲ ቡድኖች አዳዲሶቹን ቴክኖሎጂዎች ጨምሮ መሰል ፈተናዎችን የሚጋፈጡበትና የሚከላከሉበት የራሳቸው የሆኑ መንገዶች አሏቸው። ኩክ እንደሚያስረዱት እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም የዚምባብዌ ተቃዋሚ ፓርቲ የምርጫ ውጤት ምስሎችን አስደግፎ በማቅረብ እንዳሸነፈ አስታውቆ ነበር። በናይጄሪያም በቅርቡ በተካሄደው ምርጫ ድምፅ ሰጪዎችን በማስተማሩ ከፍተኛ ሚና የተጫወተው የሶሻል ሚዲያ ወይም የማኅበረሰብ መገናኛ ብዙሃን ሆኖ እናገኛለን። መራጮች ያላቸውን መብትና ግዴታ እንዲሁም ምርጫዎችን ስለ መቆጣጠር ግንዛቤ ያስጨብጥ የነበረው በስፋት ሶሻል ሚዲያው ነው። የዲሞክራሲ እንቅስቃሴ መሪዎች እንደሚሉት የሲቪል ማኅበረሰቦች እንደ ኤኮዋስ ማለትም የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማኅበረሰብና ዓለም አቀፉ ኅብረተሰብ አምባገነን መንግሥታት የሚያወጧቸውን ሕግጋት በመዋጋቱ ረገድ ጠንክረው መገኘት ይኖርባቸዋል። ዋና ቢሮውን እዚህ በዋሽንግተን ዲሲ ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ክፍል ዳይሬክተሯ ጄኒፈር ኩክ የሚሉት ምዕራባውያን ፖሊሲ ቀራጮች ዲሞክራሲያዊ ካልሆኑ መንግሥታት ጋር የሚኖራቸውን የረጅም ጊዜ ሽርክና መረጋጋት ጉዳይ ከጥያቄ ማስገባት ይኖርባቸዋል። ጄኒፈር ኩክ
in the Cold War when you know Mobutu was our great security partner Samuel Doe was our
በቀዝቃዛው ጦርነት ወቅት የዛይሩ መሪ ሞቡቱ ሴሴ ሴኮ ጠንካራው የሴኩሪቲ ሸሪካችን እንደነበሩ እናያለን። የላይቤሪያው መሪ ሳሙኤል ዶም እንደዚሁ የጸጥታ ጥበቃ አጋራችን ነበሩ። ዘረኛዋ ደቡብ አፍሪካም ባንድ ወቅት ስትራቴጂያዊ ሸሪካችን ነበረች። ልማታዊ እድገት እያሳዩ ናቸው በሚባሉት በኢትዮጵያና ሩዋንዳ ደግሞ ኢኮኖሚውን ለሁሉም ክፍት ማድረግ በሚያስችል እሳቤ ካላደራጁ ገደብ ይኖራል።
ክሪስ ፎሙኖ እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲያዊ ተቋም ባልደረባ ናቸው። የዩናይትድ ስቴትስ ምክር ቤትና ፕሬዚዳንቱ ለዲሞክራሲያዊ ለውጦች የሚሰጡትን እርዳታ እንዲቀጥሉ ጥሪ ያቀርባሉ።
And that when the president of the United States speaks in Ghana and says Africa needs not strong
President Barack Obama በጋና ጉብኝታቸው ወቅት ባደረጉት ንግግር አፍሪካ የምትፈልገው ጠንካራ ተቋማትን እንጂ አምባገነን መሪዎችን አይደለም ነበር ያሉት። ወጣት አፍሪካውያን በዛ ንግግራቸው እምነት አድሮባቸዋል። ኦባማ በያሊ ፕሮግራም የመደቡትን መዋለ ንዋይም በጸጋ ተቀብለዋል። እናም የምንጠብቀው ይህን መሰሉን ዲሞክራሲን ደጋፊ አቋም እንደሚጠናከር ማረጋገጫ ነው። የአፍሪካ መንግስታት ስልጣን ላይ ለመቆየት ሲሉ ህገ መንግስቶቻቸውን ለመቀየር ሲፈልጉ ምዕራባውያን በግልጽ መናገር ይጠበቅባቸዋል። በወዳጅነታችን ልንቀጥል እንችላለን፣ ህዝቦቻችሁን እየጎዳችሁ በመሆኑ ግን ዓለም ያን እንድታደርጉ አይፈቅድም ማለት መቻል አለባቸው።
መፍቀድ ብቻም ሳይሆን ከህገ ወጥ ድርጊታችሁ ወንጀልም ማምለጥ አትችሉም፣ ለፍርድ ትቀርባላችሁ ሊባሉ ይገባል ብለዋል ፎሙኒዮ። ይህ በእንዲህ እንዳለ በዩናይትድ ስቴትስ የሚገኙ የተለያዩ ሀገሮች ስደተኞች ወይም የዳያስፖራ ቡድኖች የዩናይትድ ስቴትስን ፖሊሲዎች በማስቀረጹ ረገድ ሚና ሊጫወቱ እንደሚችሉ የዲሞክራሲ አራማጆች ያስረዳሉ። ጨቋይ መንግስታት የፖለቲካ ምህዳሩን እንዲከፍቱ ጫና በማሳደሩ ሂደት የዳያስፖራው ሚና ቀላል አይደለም ባዮች ናቸው እነዚሁ ወገኖች። ነጻና ትክክለኛ ምርጫዎች መካሄዳቸውን ለማረጋገጥም እንደ NDI ወይም ብሔራዊ ዲሞክራሲያዊ ተቋምና IRI ወይም ዓለም አቀፉ የሪፐብሊካን ተቋም የመሳሰሉ የዲሞክራሲ ደጋፊ ድርጅቶች ቴክኒካዊ እርዳታ መስጠታቸው ሊቀጥል እንደሚገባ ይታመናል። የዩናይትድ ስቴትስ ኮንግረስ ለምርጫ እንቅስቃሴዎች በቂ እርዳታ መገኘቱን ማረጋገጥ አለበት ሲሉም ፎሙኒዮ ያስገነዝባሉ። በአፍሪካ የዲሞክራሲ ፕሮግራሞችን ለመርዳት ይኸው ለመጀመሪያ ጊዜ የገንዘብ እርዳታ ለመስጠት እቅዱ ጸድቋል ሲሉም ተናግረዋል ፎሙኒዮ። የአውሮፓ ህብረትም በኢትዮጵያና ሌሎች አፍሪካ ሀገሮች ለሚገኙ የሲቪል ማኅበረሰቦች በቂ እርዳታ ይሰጣል ተብሏል።
አመሰግናለሁኝ ሰሎሞን ክፍሌን። አሁን ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ በቅርቡ በአንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ወይም የኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅናና ሽልማት ካገኘ ኢትዮጵያዊ ጋር አዲሱ አበበ የጀመረው ውይይት ነው ዛሬም የሚቀጥለው። ዋሽንግተን ዲሲ ውስጥ በሚገኘው ሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ አንተነህ ታደሰ ግርማ ይባላል። ባለፈው ውይይት የኢንተርኔት ጥቃት ከመድረሱ በፊት እንዴት ማስወገድ ወይም ማክሸፍ እንደሚቻል ነግሮናል። ዛሬ ደግሞ የምንገለገልበትን ኢሜይል ማን ነው የሚያስተናግደው ወይም የሚቆጣጠረው ለሚል ጥያቄ መልስ ይሰጣል። ሌሎችም ዋና ዋና ጉዳዮችን አዲሱና ዶክተር እጩ ዶክተር በቅርቡ ዶክተር ይሆናል አንተነህ ያነሳሉ።
ክላውድ ኮምፒውቲንግ የኢንተርኔትን አገልግሎት በመጠቀም አስፈላጊውን የቴክኖሎጂ አገልግሎት መተግበር ማለት ነው። እንግዲህ የኢሜል አገልግሎቶች በአብዛኛው እየተስተናገዱ ወይም እየተሰጡ የሚገኘው በዚህ በአዲሱ የክላውድ ቴክኖሎጂ ውጤት ነው። እንግዲህ የሚገለገልበት ኢሜል ሰርቪስ የሚስተናገደው የት ነው ሲባል ነው ምላሽ ለማግኘት ያስቸግረው። በአብዛኛው አሁን የኢሜል ተጠቃሚ ጂሜል አሊያም ያሁ ነው የኔ ኢሜል እንላለን። እዚህ ላይ ሌላውን ታላቅ ድርጅት ልልቅ ድርጅቶች ማይክሮሶፍት ያሉትን ሳንረሳ ማለት ነው። አሁን ለምሳሌ እስከ 2014 ዓመተ ምህረት ድረስ ያሁ ከ500 ሚሊዮን በላይ ተጠቃሚዎች አሉት በመላው ዓለም ላይ። ጂሜል ደግሞ ከዛ በላይ ነው ተጠቃሚዎች ያሉት። ይህ እንግዲህ በመላው ዓለም መሆኑ ነው። እንግዲህ ምንም አይነት የአገልግሎት ክፍያ በማንሰጥበት ሁኔታ ላይ ሆነ ይህን ሁሉ በመቶ ሚሊዮን የሚደርስ ተጠቃሚ ለማስተናገድ የሚወስደውን ወጪ ስናስበው ላይ ከህሊና በላይ ነው። በዚህም የተነሳ እነዚህ ትልልቅ ድርጅቶች ማለት እነ ያሁ እነ ጉግል የኢሜል አገልግሎቱን ለማካሄድ ለእነሱ በሚመች ሁኔታ ከምንም በላይ እነሱ አነስተኛ ወጪ በሚያወጡበት አገር ላይ ቺፕ ሌበር ወይንም ርካሽ የሰው አገልግሎት በሚሰጥባቸው ሀገሮች ላይ የዳታ ማዕከሎቹ ወይንም ዳታ ሴንተር እየተባለ የሚጠራውን ነገር በሚያቋቁሙ ሶስተኛ ወገኖች እጅ የኢሜል አገልግሎቶቹን አሳልፈው ይሰጣሉ። ምክንያቱም የእነሱ ዋና ገቢያቸው የማስታወቂያው ስራ ስለሆነ ትኩረታቸው እዛ ላይ ነው። ስለዚህ ኢሜሎቻችን አሁን ሰርድ ፓርቲ ወይም ሶስተኛ አገልግሎት በሚሰጡ ሰዎች እጅ ወደቀ ማለት ነው። እኛ ጉግል ነው፣ ጉግል ግን ለሌላ አሳልፎ ሰጥቶታል። እዛ አድሚኒስተር የሚያደርጉት ደግሞ የተለያዩ ሰዎች ናቸው። እንግዲህ አንተ ኢሜል ለምሳሌ ህንድ ሀገር ይሆናል፣ የኔ ኢሜል ሜክሲኮ ይሆናል፣ አንዱ ደግሞ ሳውዝ አፍሪካ ይሆናል። ኖበዲ ኖውስ፣ ማንም አያውቅም። በዚህ የተነሳ ነው የኢሜል ሴኪሪቲ ወይም ደህንነት ጉዳይ አሳሳቢ ብቻ ሳይሆን ከፍተኛ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው።
ጥንቃቄው እንግዲህ ዋናው እንዴት ነው መጠንቀቅ የሚቻለው?
በጣም አንድ መልካም አንድ የሚጠቅም ነገር ልንገርህ። የዚህ ክላውድ ኮምፒውቲንግ ላይ ያለ ይሄ ክላውድ ኮምፒውቲንግ አንድ ራፒድ ኢላስቲሲቲ ወይንም እንዳንተ እንደ ተጠቃሚው አጠቃቀም የሚፈልገውን ሪሶርስ የመስጠት ባህሪ ያለው። ለምሳሌ አሁን ጉግል ወይንም ያሁ 40 ጊጋባይት ቦታ ሰጥቻለሁ ይላል። አካውንት በምንከፍትበት ጊዜ ለኢሜይልህ ማስቀመጫ የሚሆን ማለት ነው። ለአንዱ ደግሞ 50 ለአንዱ 40 ሊሉ ይችላሉ። ግን አብዛኛው ተጠቃሚ ከሶስትና ከአራት ወይ ከአምስት ጊጋባይት በላይ አይጠቀምም። ያንን የቀረውን 40 እና 45 ጊጋባይት ዝም ብሎ አይተውትም። አሁን ካልተጠቀምክበት ግን ያንን ያለውን ቦታ ለሌላ ተጠቃሚ አሳልፎ ይሰጡታል። እና አሁን ኢሜልህ አንድ ቦታ ብቻ ሳይሆን አንድ ኮምፒውተር ላይ የመስተናገድ እድል አለው ማለት ነው። የኔና ያንተ ኢሜል አሁን አንድ ኮምፒውተር ላይ ወይ ህንድ ነው ወይ አንድ ቦታ ላይ ቁጭ ብሏል ማለት ነው። እንግዲህ የአንድ ኢሜል ተጠቃሚ ለምሳሌ አንተ አካውንት ኮምፕሮማይዝ ወይንም በአጥቂዎች እጅ ከወደቀ የኔም ኢሜል በዛ ሰውዬ እጅ ወይ በዛ አጥቂ እጅ ለመውደቅ
እድል አለ ማለት ነው።
ጥያቄ ውስጥ የሚገባ ጉዳይ አይደለም። እነዚህ አጥቂዎች በቀላሉ ኢሜሎቻችንን ብቻ ሳይሆን አሁን ኢሜል ለመላላክ የምንጠቀምባቸውን ላፕቶፖች ኦር ኮምፒውተሮች በቀላሉ ኮምፕሮማይዝ አድርገው መቆጣጠር የሚችሉበት ሁኔታም ሊፈጠር ይችላል።
ጥንቃቄዎች
ሊደረጉ የሚገባቸው የተወሰኑትን ጥንቃቄዎች ለመግለጽ ትንሽ ልሞክር። እንግዲህ አንደኛ፣ በተቻለ መጠን ሚስጥራዊና ግላዊ ዶክመንቶች በኢሜል ስንለዋወጥ አታች እያደረግን የአታችመንት የምንለው ወይም አያይዘን የምንልካቸውን ነገሮች ስንልክ በቀጥታ እነዛን ዶክመንቶች ከኤክስተርናል ሚዲያ ወይንም ከፍላሽ ሚዲያ ላይ መላኩ ወይም ኤክስተርናል ድራይቭ ሀርድ ድራይቭ የምንለው ይሄ ሞባይል የሆነው በዩኤስቢ እየተጠቀምን ከኮምፒውተር ጋር እያገናኘናቸው የምንጠቀምባቸው እነሱን መጠቀም ይመከራል። እነዚህን ዶክመንቶች ቢቻል ሀርድ ድራይቭ ኮፒ አድርጎ ማስወገድ፣ የኢሜል ተቀባዩም የሚላኩለትን እነዚህ ሚስጥራዊ ዶክመንቶች ከተቀበለ በኋላ እሱም ተመሳሳይ እርምጃ መውሰድ እንዳለበት መነጋገር ተገቢ ነው፣ እንደ ዶክመንቱ ምስጢራዊነት ማለት ነው። ሁለተኛው ይህንን ከላይ የተጠቀሰውን እንግዲህ ማድረግ ካልቻልንና ኢሜላችን በአጥቂዎች እጅ የመውደቅ ምልክቶችን ካየን ወዲያውኑ በተቻለ መጠን የምንጠቀምበትን ኮምፒውተር ከኢንተርኔት ግንኙነት በማቋረጥ ኮምፒውተሩ ላይ የሚገኙ ጠቃሚ ዶክመንቶችን ወደ ሌላ ሚዲያ መገልበጥ የመጀመሪያው ተግባራችን መሆን አለበት። ከዛ ልክ እሱን ካደረግክ በኋላ ኢሚዲየትሊ የኢሜይል ፓስወርድህን መለወጥ አለበት። ኢሚዲየትሊ ከዚህ በኋላ እነዚያ ሰዎች የሚያገኙት ድሮውን የሚመጡት አዲስ ፓስወርድ በምታስገባበት ጊዜ ለእነሱ ሌላ ሁሉ ነገር ይመሳጠርባቸዋል። ከዛ ጨዋታ ውጭ ትሆናለህ ማለት ነው ለጊዜው። ከዚህ ውጭ ከሆነ ግን እና ምንም መንቀሳቀስ የማትችል ከሆነ ያለ እድል ቀጥታ የሰርቪስ ፕሮቫይደርን ወይም አገልግሎት የሚሰጥህን ድርጅት መጠየቅ እና ኮንታክት ማድረግ ተገቢ ነው።
መጠየቅ ምን ለማግኘት
አለ ሊሉህ የሚችሉት ነገር ካለ እንኳን የሚሰጡህን እርዳታ ለማየት ትችላለህ።
አንዳንዴ ይጠለፋል ስልክ ይባላል። አሁን በምንድን ነው መጠለፉን የምናውቀውና ይህን ለማስወገድስ ምን ማድረግ እንችላለን?
ዋና ዋና ችግሮቹ ሁለተኛው ነው። አንደኛው በቀጥታ ንግግሩን መጥለፍ ወይም የተቀመጡ ድምፅ መልእክቶችን መቆጣጠር ሲሆን፣ ሁለተኛ በስልክ ውስጥ የተከማቸውን ግንኙነት የተከማቸው ማንኛውንም ፋይል ወይም ዶክመንት መቆጣጠርና መውሰድ ነው። የመጀመሪያው ከተመለከትን የቀጥታ ንግግሩ ጠለፈውም ሆነ የድምፅ መልእክት መቆጣጠር የሚችሉት እንደምናስበው ሳ ብዙውን ከርቀት ሳይሆን እዛው የሞባይል ወይም የስልክ አገልግሎት ሰጪዎቹ ድርጅቶች ወይም በቅርብ የስልካችንን ሚስጥር ኮድ የሚያውቁ የቅርብ ወዳጅ ጠላቶቻችን ናቸው። እንዲህ ለማለት ቅርብ ወዳጅ ጠላት ስል ለምሳሌ አንድ ሰው ያንተን የስልክ መግቢያ ኮድህን ፓስወርድህን ሁሉን ካወቀ ሪሞትሊ ቁጭ ብለን የመልእክቶችህን ለመስማት ከውጭ እንደምንችለው ያ ሰው ቁጭ ብሎ ከውጭ ያንተን ስልክ ደውሎ አንተ ስልክህን የማታነሳበትን ሰዓት ካየ ያንተን የተከማቸውን የድምፅ መልእክቶችን መስማት ይችላል ማለት ነው። ከዚህ በተጨማሪ የሞባይል ስልክ ግንኙነቶች ከመገናኛ ታወሮች ውጭ ለምሳሌ ዋይፋይ ይባላል በብዛት አሁን ለምሳሌ እዚህ ቦታ ዋይፋይ አለ፣ እዚህ ቦታ ዋይፋይ አለ ኢንተርኔት ለማግኘት ነው። እዚህ ላይ ግን አንድ በጣም ማስተዋል የሚገባ ነው። ዋይፋይ የምንጠቀመው ሴኪዩርድ ማለት ፓስወርድ ከሌለው ይሄ የተለያዩ ሴኪሪቲ ነገሮች አሉ አብረውት ያሉ አንዳንዶቹ ብዙዎቹ ኦፕን ናቸው፣ ፐብሊክ ናቸው። እንደዛ አይነት ፐብሊክ ቦታዎች በዚህ እነዚህ ኮፊ ሻፖች፣ ቡና የሚጠጡበት ሬስቶራንቶች፣ የመዝናኛ ቦታዎች ላይ እዛ ላይ በተቻለ መጠን ስልካችንን ከፍተን የኢንተርኔት አገልግሎት ባንጠቀም ይመረጣል። ምክንያቱም እዛ ቦታ ላይ አንድ ሰው ፊሽ ማለትም አደን ላይ የወጣ ሰው ማለት ነው ቁጭ ብሎ የምታረግ ከሆነ ቀጥታ ቁጭ ብሎ ያዋል የምትሰራውን ነገር ሁሉ ካለው እና ዋይፋይ በምንጠቀምበት ጊዜ በተቻለ መጠን ሴኪዩርድ ያልሆነ ዋይፋይ ሰርቪስ የሚሰጡ ቦታዎች ላይ ምንም አይነት የባንክ ትራንዛክሽን ወይንም አላስፈላጊ የኢንተርኔት አክሰስ ማድረግ ቢቀር ከሁሉ በላይ ይመረጣል።
አሁን ጠለፋ ስንል አሁን አንዳንድ ሰው ወደ ኢትዮጵያ ወይም ሌትም ሲደውል ስልኬ ተጠለፈ፣ ስልኬን አደመጡ እንደዚህ የሚል እነሱ እንዴት ነው ይሄ አክሰስ ይሄንን ማግኘት የሚችሉት?
ወል ሁለት ነገር አለ እዚህ ላይ። አንደኛ ነገር የምትጠቀምበትን ስልክ ቁጥሮች ከታወቁ እዛ ስልክ ቁጥሮች ተመርጠው ኦልሬዲ እዛ የትኛውም ታወር ላይ እንቅስቃሴያቸውን መቆጣጠር ይቻላል። ይሄ ትንሽ ቴክኒካል የሆነ ነገር ስለሆነ ነው። ቁጥር ለምሳሌ ወደ 202-1-1-1-2-2-2 የሚመጣ ቁጥር ልክ ያ ስልክ ሲደወል ሲግናሎች አሉ የሚለዋወጧቸው፣ ከታወርስ ወደ አንዱ ታወር የሚለዋወጧቸው ሲግናሎች አሉ። እነዛ ታወሮች ያንን መልእክት በሚያስተላልፉበት ጊዜ ድረስ ያ ላይ ትክላ ላይ ተጠልፎ ቁጭ ይችላል።
አመሰግናለሁኝ አቶ አንተነህንና አዲሱን። ከአቶ አንተነህ ጋር ወደፊትም እየተገናኘን አንዳንድ መረጃዎች እንደዚሁ እናቀብላችኋለን፣ ከኢንፎርሜሽን ቴክኖሎጂ ጋር የተያያዙትን። ለዛሬ ዝግጅታችን በዚሁ አበቃ። ቴክኒሻኑ ሱሌማን ተራዋሌ፣ እንደዚሁም ፕሮግራሙን የመራችልን ጽዮን ግርማ ነች። በመላ ባልደረቦቻችን ስም አብሬያችሁ ሳስተናግድ የቆየሁት ሰሎሞን አባተ እስከ ምሽቱ 3 ሰዓት በዚሁ እሰናበታለሁ። ጤና ይስጥልኝ። መልካም ምሽት።
This program has come to you from the Voice of America, Washington.